मैं बोलता हूँ डिम्बल से मैटर सानिकुनी सॉरी मस्कारम ऐश्वर्यम डिम्बल से और सकता था ከድንጋይ የተዘረፈው ሁሉ እንደገናም ታጥቆ በየቦታ መንቀሳቀሱት ይሄ ለችግሩ መባባስ ምቹ ሁኔታ ፈጥሯል። ይህንን ሶሉሽን ለመፍጠር የሁለቱ ክልል መንግስታት መከላከያ መሀል ገብቶ ህዝቡ ወደ ቦታ መመለስ በኦነግ በኩል የመንግስት መዋቅር በቀበሌ በወረዳ እያፈረሱ ሌላውን የማዋቀር ስራ ትክክል እንዳልሆነ እና መልሶ ህዝብ ለመረጠው አካል ለቦታው እንዲመለስ የማድረግ
የኦሮሞ ነጻነት ግንባር ሊቀመንበር ዳዊት ኢብሳና እርሳቸውን ተከትሎ የሰማችኋቸው ደግሞ የኦሮሚያ ፖሊስ ኮሚሽን ጀነራል አለማይ ብጅጉ ናቸው። ሙሉ ዘገባው በለቱ አብይር ይቀርባል።
በምዕራብ ወለጋ ላሉ አሳቤ ወረዳ 8 ሰዎች መገደላቸውን የአካባቢው ነዋሪዎች ተናገሩ። የኦሮሚያ ጸጥታ ቢሮ በበኩሉ የመከላከያ ሰራዊትና በአካባቢው የሚቀሰቀስ የታጠቀ ኃይል መከላከል በተከፈተው ተኩስ ነው ሰዎቹ የሞቱት ይላል። የዚህን ዝርዝር ይዘናል በዜና መጽሔታችን ለጊዜ ይቀርባል።
አርብ ታህሳስ 12 2011 ዓ.ም ጤና አስጥልን እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ሳየነን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። የሰዓቱን የዓለም ዜና እናስቀድማለን። መልካም ምሽት። የኤርትራ የማዕድንና የኤነርጂ ሚኒስትር ጀነራል ስብሐት ኤፍሬም ከሁለት ቀናት በፊት ወደ ቤታቸው ሲያመሩ በደረሰባቸው ጥቃት በጸና ቆስለው በወረታ ሆስፒታል ሲታከሙ ከቆዩ በኋላ ዛሬ ወደ ውጭ ሀገር እንደተላኩ ተገልጿል። አንዳንድ ምንጮች በሽጉጥ ተመተው ነው ይላሉ። የሚታመኑ የሚባሉ ምንጮች ደግሞ ተደብድበው ነው እንደሚሉ ተገልጿል። ጥቃት የደረሰባቸው ሰው ተይዞ እየተመረመረ መሆኑን ስማቸው እንዲገለጽ ያልፈልጉ ሰዎች ተናግረዋል ተብሏል። ከፖሊስም ሆነ ከባለስልጣኖች ማረጋገጫ አልተገኘም።
በርስ በርስ ግጭቶች በደቀቀው በኮንጎ ዲሞክራሲያዊ ሪፐብሊክ ሰሜናዊ ክፍለ ግዛት በኪቡ የጸጥታ ጥበቃው እየተበላሸ መምጣቱ ባለፉት 2 ዓመታት የሰብአዊ መብቶች ጥሰቶች መጨመራቸውን የተባበሩት መንግስታት አስታወቀ። ሊሳ ሽላይን ከጄኔቫ ለአሜሪካ ድምጽ አጭር ዘገባ አድርሳናለች። ሰለሞን ክፍሌ ያቀርበዋል።
የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ በሪፖርቱ በአውሮፓውያኑ ዓመት ከ2017 ታህሳስ እስከ 2018 ጥቅምት ሰሜን ኪቡ ክፍለ ሀገር ውስጥ በሲቪሎች ላይ የሰብአዊ መብት ጥሰቶች መፈጸማቸውን የሚገልጹ በመቶዎች የሚቆጠሩ ሰነዶችን ይፋ አድርጓል። ለመብት ጥሰቶቹ በከፍተኛ ደረጃ መጨመር ምክንያት የሆነውም እርስ በርስ በሚታኮሱ በርካታ ታጣቂ ቡድኖችና በኮንጎ የጸጥታ ኃይሎች መካከል የሚካሄደው ውጊያ መሆኑን ሪፖርቱ አትቷል። ከመብት ጥሰቶቹ 2/3 የሚፈጸመው በታጣቂ ቡድኖችና 1/3 ደግሞ በመንግሥቱ ወታደሮች መሆኑን ሪፖርቱ ገልጿል። የሰብአዊ መብቶች ቢሮው ቃል አቀባይ ማርታ ኡርታዶ እንዳሉት ሲቪሎች ለዘፈቀደ ግድያ፣ ሰቆቃ፣ አስገዳጅ ሥራና ሌሎች ወንጀሎች ሰለባ ሆነዋል። በተለይ ሴቶችንና ሕፃናት ልጃገረዶችን እየጠለፉና እያስገደዱ የመድፈር ወንጀል አድጓል ብለዋል። ይህንንም ወንጀል በጦር ዘዴነት የሚፈጽሙት ሁሉም ታጣቂዎች መሆናቸውን ቃል አቀባዩ ለአሜሪካ ድምፅ ተናግረዋል።
In cases where one group thinks that a specific community have been collaborating
አንድ ማህበረሰብ አንድን ታጣቂ ቡድን ይደግፋል ብሎ ያሰበ ሌላ ታጣቂ ቡድን ያንን ማህበረሰብ በሙሉ የሚቀጣው ያካባቢውን ሴቶችና ልጃገረዶች አስገድዶ በመድፈር ነው።
ሁከቱን ሽሽት ቤት ንብረታቸውን እየጣሉ በሺዎች የሚፈናቀሉ ሰዎች ቁጥርም እየጨመረ መምጣቱን በአካባቢው የኢቦላ ወረርሽኝን ለመክታት የተያዘው ጥረትም አለመረጋጋቱ አደናቅፎታል ሲሉ ቃል አቀባይዋ ማርታ ሁርታዶ አስረድተዋል።
በልጅም በአፍሪካ ስለነበራት የቅኝ ገዥነት ታሪክ አያያዝን አስመልክቶ ስትታገል መቆየቷ ተገልጿል። በቅኝ ግዛቱ ወቅት በሚሊዮኖች የሚቆጠሩ የኮንጎና የሩዋንዳ ተወላጆች በግጭትና በረሃብ ማለቃቸው ታሪክ ይናገራል። በአሁኑ ወቅት ታዲያ ሰዎች እንደ እንስሳ ለትርኢት ይቀርቡበት የነበረውና በቅኝ ገዥነት ወቅት የተዘረፉ የአፍሪካ ቅርሶችን ያሳይ የነበረው ቤተ መዘክር ለአምስት ዓመታት ያህል ሲታደስ ቆይቷል። እድሳቱ 73 ሚሊዮን ዶላር ፈጅቷል። የእድሳቱ ዓላማ የኢምፔሪያልና የዘመናዊ አፍሪካ እውነታን ለማሳየት ነው ተብሏል። የማዕከላዊ አፍሪካ ሮያል ቤተ መዘክር የተከፈተው እንደ አውሮፓ አቆጣጠር በ1910 ዓ.ም በዳግማዊ ንጉስ ሊዮፓርድ አገዛዝ ወቅት ሲሆን ስለ አገዛዛቸውና ያስገኘላቸውን ቅኝ ግዛታዊ ሀብትን ለማሳየት ነበር የተመሰረተው።
የዩናይትድ ስቴትስ መከላከያ ሚኒስትር ጄምስ ማቲስ የፊታችን የካቲት ወር ስራቸውን እንደሚለቁ ፕሬዝዳንት ትራምፕ ትላንት ከሰዓት በኋላ አስታወቁ። ጄኔራል ማቲስ በአስተዳደሬ ለሁለት ዓመታት ያህል በመከላከያ ሚኒስትርነት ካገለገሉ በኋላ በክብር በጡረታ ይሰናበታሉ ሲሉ ነው ፕሬዝዳንቱ በትዊተር አማካኝነት ባስተላለፉት መልእክት ያስታወቁት። በጄኔራል ማቲስ የስራ ወቅት ብዙ ታላላቅ ስራዎች ተሰርተዋል፣ በተለይም አዳዲስ የውጊያ መሳሪያዎችን በመግዛቱ ሲሉም ፕሬዝዳንቱ አክለዋል። ለአገልግሎታቸው አመሰግናለሁ ካሉ በኋላም በቅርቡ አዲስ መከላከያ ሚኒስትር እንደሚሾሙ አውስተዋል። የመከላከያ ሚኒስትር ስራ እንደሚለቁ የተነገረው የአሜሪካ ወታደሮች ከሶሪያ እንደሚወጡ ትራምፕ በተናገሩ ማግስት ነው። የሀገሪቱ መከላከያ ሚኒስትር የአሜሪካ ወታደሮችን ከሶሪያ መውጣታቸውን ይቃወማል። ፕሬዝዳንቱ ማቲስ ጡረታ ይወጣሉ ቢሉም ጄኔራል ማቲስ በመስሪያ ቤታቸው ይፋ ያደረጉት ግን በራሳቸው ፈቃድ እየለቀቁ መሆናቸው ነው።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ፕሬዝዳንት ዶናልድ ትራምፕ በአፍጋኒስታን ካሉት የዩናይትድ ስቴትስ ወታደሮች ብዙ ወደ ሀገራቸው እንዲመለሱ ለማድረግ እያሰላሰሉ መሆናቸው ተገልጿል። አፍጋኒስታን የተመደቡት የአሜሪካ ወታደሮች 14,000 ሲሆኑ ግማሽ የሚሆኑትን ለመመለስ እያሰቡ መሆናቸውን ከፍተኛ የዩናይትድ ስቴትስ ባለስልጣኖች ተናግረዋል። በእቅዱ መሰረት 7,000 የሚሆኑት በመጪው ጥር ወር ወደ ሀገራቸው ይመለሳሉ። የተቀሩት ደግሞ በቀጣዮቹ ወራት ቀስ በቀስ ይወጣሉ። እስካሁን ባለው ጊዜ ከዩናይትድ ስቴትስ መከላከያ ሚኒስቴርም ሆነ ከማዕከላዊ እዝ የተሰማ ነገር የለም።
በሌላ የአፍጋኒስታን ዜና የአፍጋኒስታን መንግስት የሀገሪቱ የጸጥታ ኃይሎች የሀገራቸውን ደህንነት የማስጠበቅ ብቃት አላቸው በማለት አፍጋኒስታን ያሉ የዩናይትድ ስቴትስ ኃይሎች ቁጥር ይቀነሳል የተባለውን ዜና አቅልሎ አቅርቦታል። ፕሬዚዳንት ዶናልድ ትራምፕ አፍጋኒስታን ካሉት ቀደም ብሎ እንደተገለጸው ከ14,000 በላይ የዩናይትድ ስቴትስ ወታደሮች ከፊሉ ለማስወጣት እያሰቡ ናቸው ሲሉ ዋሽንግተን ያሉ ባለስልጣናት መናገራቸው ተዘግበዋል። አፍጋኒስታን ያሉ የዩናይትድ ስቴትስ ወታደሮች 20,000 የሚደርሱት በውጊያ የማይሳተፉ የኔቶ ማለትም የሰሜን አትላንቲክ ቃል ኪዳን አገሮች ድርጅት ኃይሎች አካል ናቸው። ዋናው ተልኳቸውም የአፍጋኒስታን ኃይሎችን ማሰልጠንና ወታደራዊ ምክር መስጠት ነው። የአፍጋኒስታን ወታደራዊ ኃይሎች ከታሊባንና እስላማዊ መንግስት ነኝ ከሚለው ጽንፈኛ ኃይል ጋር የተሳሰሩ አሸባሪዎችን በመዋጋት ላይ መሆናቸውም ይታወቃል።
ሶሪያ ያሉት እስላማዊ መንግስት ነኝ የሚለው ቡድን ተዋጊዎች ቢያንስ በአሁኑ ወቅት ከዩናይትድ ስቴትስ የአየር ድብደባ እንደማይድኑ ተገልጿል። የዩናይትድ ስቴትስ መከላከያ ሚኒስቴር ትላንት ይህን ያለው ፕሬዚደንት ትራምፕ ጽንፈኛውን ኃይል አሸንፈናል፣ ሶሪያ ያሉት የአሜሪካ ወታደሮች ወደ ሀገራቸው ይመለሳሉ ሲሉ ካስታወቁ በኋላ ነው። በርካታ የዩናይትድ ስቴትስ የመከላከያ ባለስልጣኖች፣ ዲፕሎማቶችና የምክር ቤት አባላት የፕሬዚዳንቱ ውሳኔ ዱብ እዳ ሆኖባቸዋል። በመሬት ላይ ያሉትን የዩናይትድ ስቴትስ ተባባሪዎችን ደግሞ አሳስቧል። በርካታ ሌሎች ደግሞ ምን ይመጣ ይሆን እንዲሉ አስገድዷቸዋል። ነገር ግን ቢያንስ በአሁኑ ወቅት በጽንፈኛው ቡድን ላይ የአየር ድብደባ እንደሚቀጥል ተገልጿል። በእርግጥ የአየር ድብደባው ስፋቱም ሆነ ጥንካሬው ምን ያህል እንደሆነ ግልጽ አይደለም።
የአሜሪካ ጦር ከሶሪያ ከወጣ በሰሜን የአገሪቱ ክፍሎች ላይ የኃይል ሚዛን መዛባት ሊፈጠር እንደሚችል ተንታኞች እየተናገሩ ነው። አገራቸው ሶሪያ ውስጥ እስላማዊ መንግስት ቡድንን የማሸነፍ ግቧን መምታት ከትናንት በስቲያ ረቡዕ የተናገሩት ፕሬዚዳንት ዶናልድ ትራምፕ ጦራቸው መውጣት መጀመሩን አመልክተዋል። ይሁን እንጂ ሽብርተኞቹ ጨርሶ አልተደመሰሱም የሚሉ አንዳንድ ተንታኞች የዩናይትድ ስቴትስ ወታደሮች ከአካባቢው መራቅ ከተደበቁበት ተመልሰው እንዲወጡ ሊያደርጋቸው እንደሚችል ስጋታቸውን እየገለጹ ናቸው። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
አራንስ ተሳየንን። መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይልሳት እስከ ምሽቱ 4 ሰዓት ይቀጥላል።
ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻን በል በሰሜን አሜሪካ ጉብኝት ያደረገው የአማራ ብሔራዊ ክልላዊ መንግስት የሉካን ቡድን ወደ አገር ከመመለሱ በፊት ከአሜሪካ ድምጽ ጋር ተወያየ።
ዜጎች በየትኛውም ቦታ እንቀሳቀሰው በነጻነት የመስራት የመኖር መብታቸውን የሚያከብር መሆን አለበት። ኢትዮጵያ ውስጥ አንድ ብሔረሰብ ወደ አንዱ ክልል ሄዶ የሚሰራበት ሁኔታ ይሄንን የሚቃረን ነው አስተሳሰብ መስተካከል አለበት። ይሄ ከሰረ መሰረቱ መቀየር ያለበት የኢትዮጵያ ህገ መንግስት ማንኛውም ኢትዮጵያዊ ዜጋ በየትኛውም ቦታ መኖር መስራት በዛ አካባቢ ንብረት ማፍራት ንብረት የመጠቀም መብቶች እነዚህ ያለ ገደብ የተከበሩ መብቶች ናቸው በህግ ደረጃ።
የሉካን ቡድን መሪና የክልሉ መንግስት ፕሬዝዳንት አቶ ገዱ አንዳርጋቸው በሁለተኛው አጋማሽ ክፍል አንድ ውይይት ይቀርባል። አድማጮች አሁን ወደ ቀደመው የዕለቱ አብይ ርዕስ።
የኢትዮጵያ ፓርላማ ትናንት ባካሄደው ስብሰባ የአስተዳደር ወሰንና የማንነት ኮሚሽን ማቋቋሚያ አዋጅን አጸደቀ። የፌዴሬሽን ምክር ቤት እልባት ሊሰጣቸው ያልቻሉ ጉዳዮች በዚህ ኮሚሽን ሊፈቱ እንደሚችሉም ታምኗል ይለናል ከአዲስ አበባ ዘገባውን ያጠናቀረው እስክንድር ፍሬው።
የአስተዳደር ወሰን የማንነት ጉዳይ የግጭት ምንጭ ሆኖ በቆየባት ሆኖም በቀጠለባት ኢትዮጵያ አዋጁ የሚደፍነው ክፍተት ከፍተኛ እንደሚሆን ታምኗል። እንደዚህ አይነት ችግሮችን ለባት ለመስጠት ኃላፊነት የተሰጠው የፌዴሬሽን ምክር ቤት ኃላፊነቱን እንዳልተወጣ የሚገልጹ አስተያየቶች በበረከቱበት ሰዓትም ነው አዋጁ የጸደቀው። ለሀገር ውስጥ የመገናኛ ብዙሃን አስተያየት የሰጡት በህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ተስፋዬ ዳባ ኮሚሽኑ ለወቅታዊው ችግር ወቅታዊ መፍትሄ መሆኑን አስረድተዋል።
በማንነትና በአስተዳደር ወሰን ምክንያት ግጭቶች በጣም እየተበራከቱ ነው የመጡት። እነዚህ ግጭቶች ከዕለት ዕለት እየሰፉና ጥልቀት እየያዙ ለብዙ ዜጎቻችን መፈናቀል እንደዚሁም ክልሎች ከክልሎች ጋርም ያቃረነ ብሔር ብሔረሰቦችንም እያጋጨ ያለ ጉዳይ ስለሆነ ይሄንን ጉዳይ በተመለከተ በጥልቀት መርምሮ ሳይንሳዊ የሆነ የመፍትሄ ሐሳብ ለሚመለከታቸው አካላት እንዲያቀርብ የተቋቋመ ኮሚሽን ነው።
በአስተዳደር ወሰንና በማንነት ጥያቄ ሳቢያ የተነሱ አለመግባባቶች በኢትዮጵያ የግጭት ምንጭ የስጋት መነሻ ሆነው ቀጥለዋል። በወልቃይትና በጠለምት የተነሳው የማንነት ጥያቄ በአማራና በትግራይ ክልሎች መካከል እስከ ቃላት መወራወር የደረሰ ልዩነት አስከትሏል። ባለፉት 2 ዓመታት በኢትዮጵያ ከተካሄደው የተቃውሞ እንቅስቃሴ መነሻዎች አንዱ በወልቃይት አካባቢ ያለው የማንነት ጥያቄ መሆኑ ይታወሳል። በደቡብ ኢትዮጵያና በሌሎችም የሀገሪቱ አካባቢዎችም እንደዚሁ መጠናቸው የተለያየ የማንነት ጥያቄዎች በእንጥልጥል ላይ ናቸው። ከዚሁ ክልል የተወከሉት የፓርላማ አባል ናስር ካንሶ በትናንቱ ስብሰባ ያንጸባረቁት ይህንኑ ነው።
እኛ እኮ እንደ ደቡብ ክልል ሲሪየስ የሆነ ጉዳይ ውስጥ ነው አሁን ያለን። 56 ክልል እየተጠየቀ፣ ዞን እየተጠየቀ፣ ወረዳ እየተጠየቀ በየቀኑ አብሮ የሚኖሩ ማህበረሰቦች ትዳር አብሮ የኖሩት ቢታች እንዲያደርጉ ግፊት እየተደረገ ነው። መነሻው ምንድነው? የማንነት ነው ይካልልኝ። መች ነው የተጠየቀው? ረጅም ዓመት ምላሽ አላገኘም ነው። እኛ ግን በጣም ችግር ውስጥ ነው ያለ ነው። በኔ በአንድ ወረዳ በማንነት ጥያቄ 26400 ሰው አካባቢ አሁን ጫካ ውስጥ ይኖራል በአንድ ወረዳ።
የአስተዳደር ወሰንና የማንነት ኮሚሽንን ማቋቋሚያ አዋጅ ለማጽደቅ የተካሄደው የፓርላማ ስብሰባ የሐሳብ ፍጭት የታየበት ክርክርም የተካሄደበት መሆኑ ታይቷል። የሚበዙት የፓርላማ አባላት አዋጁን ደግፈው ተከራክረዋል። ሌሎች በተለይም ህዋትን የወከሉ የፓርላማ አባላት ተቃውሟቸውን አሰምተዋል። ባለፈው ሰሞን በመቀሌ በተካሄደው ሰልፍ ከተደመጡ መፈክሮች አንዱም የማንነት ጥያቄ በህገ መንግስት እንጂ በኮሚሽን አይፈታም የሚል እንደነበር ይታወቃል። ሰሞኑን ከተለያዩ አስተያየቶችና ትንታኔዎች ጋር እንመለስበታለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
መንግስት ጦርነት እያወጀ ነው ሲል የኦሮሞ ነጻነት ግንባር ከሰሰ። አስመራ ላይ የተደረገው ውል ገቢራዊ እንዳይሆንም መንግስት እንቅፋት እየሆነ ነው ብሏል። የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ ስራ አስፈጻሚ ትላንት ባወጣው መግለጫ የጥፋት ኃይሎች ኦሮሚያን የጦር አውድማ ለማድረግ እየተንቀሳቀሱ ነው፣ በክልሉ የጸጥታ ኃይል ላይም ግድያ እየፈጸመ መሆኑን ገልጿል። ሙክታር ጀማል ተጨማሪ ያለው።
የኦሮሞ ነጻነት ግንባር ዛሬ ባወጣው መግለጫ ገዢው ፓርቲ ኦሮሞ ዲሞክራሲያዊ ፓርቲ ኦዲፒ በሽግግሩ ሂደት ላይ እየተነጋገረን የጋራ ውልና ስምምነት ይያለን ጦርነት አውጆብናል ሲል መግለጫ አውጥቷል። የኦነግ ሊቀመንበር አቶ ዳውድ ኢብሳ ዛሬ ለመገናኛ ብዙሃን እንደተናገሩት መንግስት አስመራ የተደረሰው ስምምነት በአግባቡ እንዳይፈጸም መሰናክሎችን ያበዛ በመግለጫ የድርጅቱን ስም ማጥልሸት ላይ ያተኮረ ነው በማለት ነው የወቀሱት።
የጋራ ኮሚቴ አቋቁሞ እንዴት እንደምንሄድ በዚህ ጋር ተስማማን። የጋራ ኮሚቴው እንደገና ታድሶ በዚህ ላይ ስራ ጀምረን ሳለን አሁን በቅርቡ ደግሞ ከጎጃም በኩል ከፍተኛ ሰራዊት በዚህ በምስራቅ ወለጋ እንደገና በአሶሳ ወደዚህ መምጣቱ ምንም አይደለም። ከዛ በኋላ ወደ ሰራዊቱ ያለበት አካባቢ ተንቀሳቅሶ ዛሬ ውጊያ ነው ያለው። እዛ አካባቢም ይሁን ሌሎች አካባቢዎች በዚህ ላይ በተጨማሪ የኦዲፒ መግለጫ አውጥቶ የውጊያ አዋጅ የሚመስል ነገር
አቶ ዳውድ በዚህ መግለጫ እንዳነሱት ከመንግስት ጋር የተገባው ውል በአግባቡ እንዳይከወን ከአስመራ የመጡ የሰራዊቱ አባላትን ስልጠና ከመስጠት አንጻር የአንድ ወገን ስልጠና ብቻ መስጠትና ሰልጣኞቹ በቂ የመንቀሳቀስ መብት መገደብ አመራሮቹ ሰልጣኞቹን የማግኘትና ስለ ጉዳዩ የማወቅ መብቱን ላመነፈጋቸውን ገልጸዋል። ከዚህም አልፎ መንግስት የድርጅቱን አባላት ማዋከብና እስራትን መቀጠሉን ተናግረዋል። የዚህ መግለጫ መነሻ በትላንትናው ዕለት ዶሮሞ ዲሞክራሲያዊ ፓርቲ ስራ አስፈጻሚ ኮሚቴ ያወጣው መግለጫ መሆኑን የገለጹት የኦነግ ሊቀመንበር አቶ ዳውድ ኢብሳ ይህ መግለጫ ተቀባይነት የለውም ብለዋል። የዶሮሞ ዲሞክራቲክ ፓርቲ ስራ አስፈጻሚ ኮሚቴ ያወጣው መግለጫ በክልሉ ሰላምና መረጋጋት እንዳይመጣ ኦሮሚያና ኦሮሞን የጦር አውድማ ማድረግ የሚፈልጉ አካላት የተገኘውን ለውጥ ለመቀልበስ እየሰሩ ነው ሲል ወቅሷል። በተለያዩ አካባቢዎች የመንግስት ማዋቀር ያፈረሱ መሆኑን አልፎም የሰው ነፍስም እየጠፋ ነው ሲል መግለጫው አትቷል። በዚህ ጉዳይ ላይ የአሜሪካ ድምጽ ያነጋገራቸው የኦሮሚያ ፖሊስ ኮሚሽን ጀነራል ኮሚሽነር አለማየሁ ጅጉ በኦነግና መንግስት መካከል በጋራ ኮሚቴ ቅርብ የሆነ ውይይት ቢኖርም መሰናክሎችና ችግሮች እየተፈጠሩ መሆኑን ያነሳሉ።
በኦነግ በኩል የመንግስት ማዋቀር በቀበሌ በወረዳ ያፈረሱ ሌላውን የማዋቀር ስራ ትክክል እንዳልሆነና መልሶ ህዝብ በመረጠው አካል ቦታው እንዲመለስ የማድረግ አሳቢነት ነው። መሳሪያም ያሰጠው እንዲመለስ ከፖሊስ ታጣቂ ከግያቤት የተዘረፈ ሁሉ አለ እንደገናም ታጥቆ በየቦታ የሚንቀሳቀሱት ይሄ ለችግሩ መባባስ ምቹ ሁኔታ ፈጥሯል። ይህንን ሶሉሽን ለመፍጠር የሁለቱ ክልል መንግስታት መከላከያ መሀል ገብቶ ህዝቡን ወደ ቦታ የመመለስ ስራ እንዲሰራ የተወሰነበት ሁኔታ አለ። ይህን ለመስራት መከላከያ ከክልሉ ፖሊስና ከፌደራል ፖሊስ ማንዴት ወስዶ
በሌላ በኩል ሰሞኑን በባሌ ዞን በርበሬ ወረዳ የአንድ አዛውንት በታጠቁ አካላት ታፍኖ መወሰድና ተከትሎም ፖሊስ መገደሉን ነዋሪዎቹ ያነሳሉ። በአካባቢው የነበረ የበርበሬ ወረዳ ፖሊስ የታዘበውን ለአሜሪካ ድምጽ ተናግሯል።
ካዛን ለምንድን ነው የሄድከው? ለምንድን ነው ከወያኔ ምንድን ነው ስለኛ የተናገርከው? ምናምን ብለው እንደዛ አድርገው እና በጣም ወቅተውት ነበረ። እንደገና ደግሞ ወደ ሳጭ አዙሮት ጭንቅላቱን ማን ነው ቀጥቅጠውት ነበረ። ይህን ነገር ማጣራት አለብን ምናምን ብለን አንድ ፓትሮል ፖሊስ አባል ይዞ ባሉት ማለት እኛ ደን እዛ አካባቢ እየደረስን እያለ ነው ቱክሱ የተከፈተው። ሹፌሩን መጡ፣ ሁለት ፖሊሶች ደግሞ እዛ ወዲያው ቀጥ አረጉ። እዛ ላይ የነዋሪ ደግሞ የሀገር ህዝብ ቶቶ ሬሳውን ሊያነሱ ሲሄዱ ወደ ሶስት ሰው እዛው መጥተው እዛው ገደሉ።
መሰል ድርጊቶች በተለያዩ በኦሮሚያ አካባቢዎች እየተፈጠሩ መሆኑን የተናገሩት ጀነራል ኮሚሽነሩ አለማየሁ እጅጉ ጉዳዩ የክልሉን ሰላም እያወሳሰበና ግንኙነቶችንም እያሻከረ ነው ሲሉ ገልጸዋል።
ምስራቅ ወለጋ መብዛት ቅል ወለጋ ላይ ሁለት የዞን ፖሊስ አዛዥ ኮሚሽነር አድማሱ እና ኮማንደር ተሰው መስዋዕት ናስከፈ የዞን አዛዥ በነኝ በእውነት በታጠቁ ነው ተገደሉ። ሰሜን ሸዋ ላይ ኮማንደር አዲስ አለም፣ ሌላውና በቅርብ ቀን የተከሰተው የበርበሬን ባሌ ላይ ሀጂ አብዱራህማን ሀሰን የሚባሉት በርበሬ ወረዳ ተወላጅ በእውነት ታጣቂ ታፍኖ ከቤታቸው ተወሰ። ፖሊስም በዚህ ክትትል ላይ ሁለት ፖሊሶች ህይወታቸዋል። ይሄንን እስከ መቼ ነው የምን ልመጣ ይችላል? የሰላም አካሄድ አሁን አበቃ የሚባልበት ሰዓት የለም። ምን ጊዜ
በባሌ ዞን በቅርብ የተፈጠረውን ጉዳይ በተመለከተ የተጠየቁት የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ መጣራት ያለበት ነው ሲሉ ነው የገለጹት። ነገር ግን መንግስት ተመሳሳይ ወቀሳዎችን የኦነግን ስም ለማጥፋት እየተጠቀመበት መሆኑን ተናግረዋል።
እኛ ተኩስ ማቆም ካወጅንበት ጀምሮ ራሱ በተነሳሽነት ተኩስ አለ። አላደረ የመንግስት ኃይል በሱ ላይ ተኩስ ሲያደርግ ብቻ የመከላከል እርምጃ እየወሰደ እስካሁን ትእዛዝ ተሰ ውጊያ ሲከፈት ግን ዝም ብሎ አይ ሌሎች እንደዚህ እዚህ ቦታ ተኩስ ተደረገ የኦሮሞ ነጻነት ግንባር አምስት የጉሙዝ አመራሮችን ስለገደለ ነው ውጊያዎች በህዝብ ላይ ጦርነት የተከፈተው የሚለው በተደጋጋሚ በዚህም ላይ ቢሆን በተደጋጋሚ ምርመራ እንዲደረግና በእኛ በኩል ይህንን ያደረጉ ሰዎች ካሉ ለፍርድ ይቀርባሉ ብለን ለመንግስትም ጥያቄ አድርጎናል፣ በሚዲያም ገልጸናል።
ኦሮሞ ዲሞክራሲያዊ ፓርቲ ትላንት ባወጣው መግለጫ የጥፋት ኃይሎች በተቀናጀ መንገድ የሚሸርቡትን ሴራ አክሽፎ የህዝቡን ሰላም እንደሚያረጋግጥና የህግ የበላይነትንም ለማስጠበቅ ግዴታ እንዳለበት ገልጿል። ነገር ግን በስም የተጠቀሰው የጥፋት ኃይል የለም። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ለዘገባው እናመሰግናለን። በሌላ ዜና በምዕራብ ወለጋ ላሎ አሳቢ ወረዳ 8 ሰዎች መገደላቸውን ያካባቢው ነዋሪዎች ገለጡ። የኦሮሚያ የጸጥታ ቢሮ በበኩሉ የመከላከያ ሰራዊትና በአካባቢው የሚንቀሳቀስ የታጠቀ ኃይል መካከል በተከፈተ ተኩስ ሰዎቹ መሞታቸው ይላል። ናኮር መልካ ከነቀምት ያጠናቀረውን የዚህን ዘገባ ዝርዝር ነው።
ትናንት ከረፋዱ 3 ሰዓት ገደማ ምዕራብ ወለጋ ላሎ አሳቢ ወረዳ ገርጆ ሲበን ቀበሌ ውስጥ 8 ሰዎች መገደላቸውን የአካባቢው ነዋሪዎች ለቪኦኤ ተናግረዋል። በአካባቢው ነበርን የሚሉ የአይን እማኞች በወቅቱ ቁጥሩ ከፍተኛ የሆነ የመከላከያ ሰራዊት ወደ ደምቢዶሎ በማቅናት ላይ ያለ በተከፈተ ተኩስ ነው ብለዋል። ስማቸው እንዳይጠቀስ የጠየቁ ግለሰብ ተኩሱን የከፈተውና ሰዎቹን የገደለ የመከላከያ ሰራዊት ነው ብለዋል። እኙ ግለሰብ የመከላከያ ሰራዊቱ የኦነግን ሰራዊት ለማደን ባደረገው ጥረት ወንድማቸውን እንደገደለ ተናግረዋል።
ወንድሜ የአምስት ልጆች አባት ነው። በግብርና ስራ ነው የሚተዳደረው። የሚኖሩበት ምንም ነገር የላቸውም። የልጆቹ እናትም ታማሚ ነች። ልጆቹም ይኸው ሜዳ ላይ ቀሩ። እነዚህ ሰዎች የ75 ዓመት አባቴን በእናቴ ፊት የኦነግን ታጣቂዎች የምትቀልበው እያሉ በሰደፍ ደረቱ ላይ መተው ጥለውት ሄዱ።
ሌላው ስማቸው እንዳይጠቀስ የጠየቁ ግለሰብ በቦታው ተገኝተው የሞቱትን ሰዎች አስክሬን ወደ ሆስፒታል እንደወሰዱ ተናግረዋል።
ጠዋት የጦር ሰራዊት የጫነ 40 መኪና ያህል ከግንቢ ወደ ደምቢዶሎ እየሄደ ያለ ገርጆ የተባለ ቀበሌ ልዩ ስፍራ ኡላ ፍራፍሬ ሲደርስ ነው ሰራዊቱ ወርዶ 7 ሰዎችን በቅጽበት የገደለው።
የኦሮሚያ ጸጥታና አስተዳደር ቢሮ ምክትል ኃላፊ አቶ በዙ አቅቤካ ግን የማይታወቅ የታጠቀ ኃይልና በአካባቢው ጸጥታን ለማስከበር በሚንቀሳቀሰው የመንግስት ሰራዊት መካከል በተከፈተው ተኩስ የሞቱት ቁጥር ሰዎች ያንሳል ብለዋል።
በእኛ እጅ ያለው የሟቾች ቁጥር አንተ ከምትለው በታች ነው። እኛ 4 ሰዎች እንደሞቱ ነው መረጃ ያለን። የመንግስት ሰራዊት ተኩስ ሲከፈትበት ሁኔታውን ለመቆጣጠር በሰጠው የአጸፋ ምላሽ የሰው ህይወት አልፏል። አንድ ሚኒባስም ወድሟል። አንድም ሰው ቢሆን የሞተው ያሳዝናል።
በተከፈተው ተኩስ ጥቂት ሰዎች መቁሰላቸውን የሚናገሩት ግለሰቦች ከኢናንጎ ከተማ 7 ኪሎ ሜትር ርቆ ባለ ስፍራ ላይም አንድ የህዝብ ማመላለሻ ሚኒባስ ተቃጥሏል። የግንቢ ሆስፒታል ሜዲካል ዳይሬክተር ዶክተር ደሳለኛ አበበ የሁለት ሰዎችን አስክሬን እንደመረመሩ ተናግረዋል።
ህይወታቸው ያለፈ አንድ ወንድና ሴት ወጣቶች በሆስፒታላችን የአስክሬን ምርመራ ተደርጎላቸዋል። በግምት 30 ዓመት ይሆናቸዋል። እንደ ምርመራ ውጤት ሁለቱም በግራ ደረታቸው በኩል በጥይት ተመተዋል።
ስለደረሰው ግድያ እንዲያስረዱን የዞኑ አስተዳዳሪ የሆኑት አቶ ገመጭስ ተመዝገኝ ጋር ደውለን ስለ ጉዳዩ ሙሉ መረጃ እንደሌላቸው ተናግረዋል። የዞኑ የጸጥታ ጽህፈት ቤት ምክትል ኃላፊው አቶ አጋይ ደግሞ መረጃውን ለመስጠት ቃል ከገቡ በኋላ የእጅ ስልካቸውን ዘግተዋል። ትናንት ማታ ለኦሮሚያ ብሮድካስቲንግ ኔትወርክ በሰጡት መግለጫ 8 ሰዎች መገደላቸውን፣ ጥቂት ሰዎችም እንደቆሰሉ ተናግረው ነበር። መንስኤውን በተመለከተ ግን ወደ ደምቢዶሎ በሚያቀናው የመከላከያ ሰራዊትና ማንነቱ ያልታወቀ የታጠቀ ቡድን መካከል በተፈጠረው የተኩስ ልውውጥ ነው ሰዎቹ የተጎዱት ከማለት የዘለለ ሰዎቹንም የገደለው ኃይል የሚጣራ መሆኑን እንጂ እገሌ ነው አላሉም። የወረዳው አስተዳዳሪ አቶ ጅሬኛ መላኩም ትናንት 8 ሰዎች መሞታቸውን አምናዋል። የገደለው በአካባቢው ሲያልፍ የነበረ መከላከያ ሰራዊት ነው ቢባልም ያጣራነው ነገር ግን የለም ብለዋል። በድርጊቱም ክፉኛ ማዘናቸውን ገልጸዋል። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ዛሬ ለአገር ውስጥ መገናኛ ብዙሃን በሰጡት መግለጫ ሰሞኑን በምዕራብ ወለጋ በመከላከያ ኃይልና በኦነግ ታጣቂዎች መካከል ግጭት መፈጠሩን አንስተዋል። አሁንም መንግስት በክልሉ ሰላም እንዲኖር ቁርጠኛ አቋም ካለው የኦሮሞ ነጻነት ግንባር ከመንግስት ጋር ለመነጋገር ዝግጁ መሆኑን ነው ሊቀመንበሩ ያስታወሱት። ለአሜሪካ ድምጽ ለተጠናከረው ዘገባ ናኮር መልካ ነቀምቴ።
ናኮር መልካን ለዘገባው እናመሰግናለን። በደቡብ ክልል አማሮ ወረዳና በኦሮሚያ ክልል ምዕራብ ጎጂ ዞን ገላና ወረዳ አዋሳኝ ላይ ዳግም በተቆሰቆሰ ግጭት ትላንት የሶስት ሰዎች ህይወት ማለፉንና ንብረት መውደሙን የአማሮ ወረዳ የጸጥታ ጽህፈት ቤት አስታወቀ። በአካባቢው በተደጋጋሚ በሲቪሎች ላይ ጥቃት የሚያደርስ የታጠቀ ኃይል አለ ይላሉ ነዋሪዎች። የገላና ወረዳ ጸጥታ አስተዳደር በበኩሉ የአስተዳደር ወሰን የሚያስከትለው ችግር እንጂ እንደሚባለው የታጠቁ ኃይሎች የሚያደርሱት ጥቃት አይደለም፣ የህዝብ የእርስ በርስ ግጭት ነው ብሏል። ለዝርዝሩ ዮናታን ዘብዲዮስ።
የአማሮ ወረዳ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ አራርሶ ጅሎ እንዳሉት ትናንት እንደ አዲስ በተጀመረው ግጭት ከጀሎ ቀበሌ አንድ አርሶ አደር ሲገደል ሌላው ቆስሏል።
አሁን ያው ሰው ራሱን መጠባበቅ ነው እንጂ ያው ትላንት ጥቃት አድርሶ ተመልሷል። ወደ ሶስት ሰው ነው ህይወቱ ያለፈው፣ አንድ ሰው ቆስሎ ጀሎ የሚባል ቀበሌ ያው አንድ ሰው ሞቷል። አጠቅልት እንዳለ በኢሳት አወድመዋሉ።
በተጨማሪም በሌላ ቀበሌ የደረሰውን ጉዳት ተናግረዋል።
ብቆ የሚባል ቀበሌ ነው ከብት እረኛ የነበረው። ከብት እረኛ ገሎ ሁለቱንም ከብቶችን ዘ በርካታ ከብት ነው፣ ከሰባ በላይ ነው ነው የሚሉት። ሌላኛው ዶርባር የሚባል ቀበሌ ነው፣ ያው ደፈጣ ይዞ አንድ ሰው አቁስለዋል።
አቶ አራርሶ ጅሎ እንዳሉት ጥቃቱን እያደረሱ ያሉት ታጣቂዎች ያሏቸው ኃይሎች ናቸው።
ከያው የታጠቀ ኃይል ነው እነሱ ውስጥ እንዳለ ያው ይታወቃል። ጸረ ሰላም ኃይሉ በግልጽ ያው በሁለቱም ወረዳም ዞንም ሲቀመጥ ይገመግማል። የጸረ ሰላም ኃይል በቁጥር ኃይል አካባቢ አለ ይባላል። እነዚያ ሰዎች ናቸው ጥቃት የሚያደርሱት።
በአካባቢው ያለው የመንግስት ጸጥታ አስከባሪ ኃይል 1000 አምበል ብቻ መሆኑ በቂ አለመሆኑን ጠቅሰው ደረሰ ያለውን ጉዳት ይናገራሉ።
ቀጠናው ወደ 17 ቀጠና ነው። እዚህ ጋር ተያይዞ ባለው ሻምበል ብቻ የሚሸፈን አይደለም። አሁንም ቢሆን ያው የመንግስት አካልን እየጠየቅን ያለን ተጨማሪ ኃይል እዚህ ካልሆነ በእነዚህ ባሉት የሚሸፈን አይደለም። ለራሱ ለማረጋጋት ያህል ከወታደር አካል 4 ሞቷል፣ ወደ 2 ቆስሏል።
በኦሮሚያ ክልል የምዕራብ ጉጂ ዞን ገላና ወረዳ የጸጥታ አስተዳደር ኃላፊ አቶ እስራኤል አሊ በበኩላቸው ጥቃቱ የእርስ በርስ ግጭት መሆኑን ተናግረዋል።
እዛ አልደረሰንም። ተወሰነ ሰዎች ነው ደሞ ተጋጩት የሚለው ወሬ አለው። እሱም ደውለ ጠርተናል። ተወሰነ ሰዎች ነው ተኳክሶ ነው የተመለሱት የሚላለው። አንድ ብሔር ላይ ጥቃት ለማድረስ እኛ አላማ አይደለም የሚል ያው እንትን እየሰጡ ስለሆነ እነሱም አይደለም እዚሁ ነው አሁን እየተጋጨ ያለው።
አቶ እስራኤል እንዳሉት ችግሩ ሳይፈታ የቆየው በአስተዳደር ወሰን አለመካለል ነው። የአስተዳደር ወሰን ከማካለል በፊትም እርቅ ይቀድማል ነው ያሉት።
ያው ግጭቱ ይታወቃል። የዛሬ 3 ዓመት ሆኗል። የወሰን ጉዳይ ነው። የአስተዳደራዊ ወሰን እስከ ዛሬ አልተካለለም። በዛ ምክንያት ነው ያኛም የኔ ነው ይላል፣ ያኛም የኔ ነው ይላል። በዛ ምክንያት ነው ከዛሬ ከመንግስትም ሊባት ማግኘት አልቻለም።
በሌላ በኩል የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ወንድሙ ገብረም ዋናው የአካባቢው ችግር የታጠቁ ኃይሎች የሚያደርሱት ጥቃት ነው ብለዋል።
ያው እንደምታውቀው እዛ አካባቢ ዋና ችግሩ የወሰን ጋር የተያዘ ጉዳይ ሳይሆን የታጠቁ ኃይሎች እዛ አካባቢ የሚንቀሳቀሱ አሉ እና እነሱ በድንገተኛ የሚያደርሱት እንትን ያለው እንጂ በዋናነት ከወሰን ጋር የተገናኘ መሰረታዊ ጉዳይ አይደለም።
ሁለቱ ክልሎች ችግሩን ለመፍታት የጋራ እቅድ ማውጣታቸውም ተናግሯል።
እየሰራን ያለ ነው። መከላከያም እያገዘን በጋራ አርዘን እየሰራን ያለ ነው። እነሱም ከኛ ጋር ለመስራት ዝግጁ ናቸው። አብረውንም አግዘውንም እየሰሩ ነው ያሉት። በጋራ ተቀናጅተን እየሄድን ያለ ነው። ግን ያው እዛ አካባቢ ያለው ከዛ ትንሽ ከእኛም አቅም በላይ ከፍ ያለ ስለሆነ ትንሽ እይታ ሊፈልግ ስለሆነ ነው።
ከመንግስት አቅም በላይ ነው ማለት ነው።
እንግዲህ ትዋይ ያለ ትፈታለን። ሰዎች
በአማሮ ወረዳ የጃሎ ቀበሌ ነዋሪ የሆኑት አቶ ሰብስቤ ቸርነት ላለፉት ሁለት ዓመታት አካባቢው ከፍተኛ ችግር ውስጥ መሆኑን ተናግረዋል። በአካባቢው ሰዎች በግፍ ይገደላሉ፣ ከብቶች ይዘረፋሉ፣ የእህል ማሳዎቻችን በእሳት ይወድማሉ፣ ቤቶቻችንም ይቃጠላሉ ነው ያሉት። በአማሮ ወረዳና በምዕራብ ጉጂ ዞን ገላና ወረዳ አዋሳኝ አካባቢዎች ከሁለት ዓመት በላይ የዘለቀው ግጭት ትናንት ማገርሽቱን የተናገሩት አቶ ሰብስቤ መንግስት አፋጣኝ መፍትሄ እንዲሰጣቸው ቢጠይቁም ምላሽ እንዳላገኙ ገልጸዋል።
በላይ ተፈናቅለን ባለንበት የነበረን ጭራሽ አሟጦ ትናንት ያው አውድሞብናል። የትናንትናው ይባስ ነው፣ ከመጀመሪያው ያልተናነሰ ነው። ትናንት በእኛ ቀበሌ ብቻም ሳይሆን በሌሎች ሁለት ቀበሌዎችም ላይ እንደዚሁ አደጋው ነበረ። ከባድ ነው። በቃ የትናንቱ የታቅዶ እንደገና የተጀመረ ነገር ነው የሚመስለኝ፣ ያገረሸ ነገር ነው። ጉጂ የምለው ስም ሽፋን ካልሆነ በስተቀር ይሄ ልዩ የታጠቀ ኃይል ነው፣ የተደራጀ ኃይል ነው ይህን እያደረገ ያለው።
ከአማሮ ዲላ፣ አዋሳና አዲስ አበባ የሚወስድ መንገድ ለሁለት ዓመት መዘጋቱ ደግሞ ችግሩን አባብሶታል ያሉት አቶ ሰብስቤ ከ23,000 በላይ ዜጎች ከቀያቸውና ከቤታቸው መፈናቀላቸውንና መንግስት በቂ ድጋፍ እንዳልሰጣቸው ተናግረዋል። ህይወታቸውም በስጋት ላይ መውደቁን ገልጸዋል።
ከሁለት ዓመት በላይ መንገድ ተዘግቶ ሰው ሞቶ ንብረት ተቃጥሎ ሰው እንዲሆኑ ዜጋ በሀገሩ ላይ ስደተኛ ሆኖ ባለበት እኛ የሀገር ውስጥ ስደተኛ ሆነናል። አሁን ዞን ነው ክልል ነው ፌደራል ነው የሚባለው ነገር ለእኛ ትርጉም የሚሰጥ ስራ ሰርቶ እስካሁን አላሳረፉንም። ያው ስቃያችን ዕለት በዕለት እየጨመረ ነው ያለው። አደጋ ውስጥ ነው ያለው። በቃ ጥያቄ ምልክት ውስጥ ነው እኛ ህይወት ያለው እና ምናልባት ሰሚ ካለን መንግስት ካልነካ አሁን ይናልቃለን የሚል ስጋት አለኝ።
በግል ከገላና ወረዳ የህብረተሰብ አባል ለማነጋገር ደጋግመን ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን እናመሰግናለን ለዘገባው። አድማጮች፣ አሁን ከኢትዮጵያ የሚያስወጣን ወይም ወጣ እንድንል የሚያደርገን አጠር ያለ የዜና ዘገባ ነው የምናነበው። የአሜሪካ ጦር ሰራዊት ከሶሪያ ከወጣ በሰሜን የሀገሪቱ ክፍሎች ላይ የኃይል ሚዛን መዛባት ሊፈጠር እንደሚችል ተንታኞች እየተናገሩ ነው። አገራቸው ሶሪያ ውስጥ እስላማዊ መንግስት ቡድንን የማሸነፍ ግቧን መምታቷን ከትናንት በስቲያ ረቡዕ የተናገሩት ፕሬዚዳንት ዶናልድ ትራምፕ ጦራቸው መውጣት መጀመሩንም አመልክተዋል። ይሁን እንጂ ሽብርተኞቹ ጨርሶ አልተደመሰሱም የሚሉ አንዳንድ ተንታኞች የዩናይትድ ስቴትስ ወታደሮች ከአካባቢው መራቅ ከየተደበቁበት ተመልሰው እንዲወጡ ሊያደርጋቸው እንደሚችል ስጋታቸውን እየገለጹ ነው። ዘጋቢያችን ዝላቲካ ሆክ ያጠናቀረችውን ዘገባ ሰለሞን አባቴ ያቀርበዋል።
የትራምፕ አስተዳደር እስላማዊ መንግስት ቡድንን እየወጉ ያሉትን የኩርድ መሪዎች ሲደግፍ ቆይቷል። ቱርክ ይህንን የአሜሪካ አቋም በብርቱ ብትቃወመውም በዩናይትድ ስቴትስ የሚደገፈው ይህ የኩርድ ጥምር ኃይል ታጣቂዎቹን የሽብር ተዋጊዎች ሰሜን ሶሪያ ላይ ከተዘረጋው ጠንካራ ይዞታቸው ገፍቶ ካባረረ በኋላ የኩርዶቹ ነጻ ክልል ሊባል የሚችል ግዛት ተቆጣጥሮ ቆይቷል። የኩርድ መሪዎች ዛሬ ብሶት አዘል ቅሬታ እያሰሙ ነው። የአሜሪካን ግብ ለማሳካት በሺዎች የሚቆጠር ሕይወት ከፍለን ዛሬ ግን የተካሄደን ያህል እየተሰማን ነው እያሉ ነው።
የኩርዶቹን ጀርባ በጩቤ መውጋት ነው። አሜሪካውያን የኩርድ ሕዝብ የሰጣቸው ነገር ትንሽ አለመሆኑን ተገንዝበው ይህንን እርምጃ እንደገና ያስቡበታል የሚል ተስፋ አለኝ።
ኩርዳዊ ፊልም ሰሪ ሚዝጊን ጊሞ ነው። በሌላ በኩል ደግሞ ዩናይትድ ስቴትስ ራሷ ውስጥም ቢሆን ይህንን ያልተጠበቀ የተባለ ውሳኔ እንደራሴዎቿ እየተቹት ነው። የተወካዮች ምክር ቤቱ የዴሞክራት እንደራሴዎች መሪ ናንሲ ፔሎሲ
A decision made in a cavalier fashion in terms of our allies in the fight against terrorism.
ይሁሳኔ ሽብር ፈጠራን አብረውን ቆመው የተዋጉ ካሉ ወዳጆቻችን አኳያ ሲታይ የጀብደኝነት ውሳኔ ነው። አደገኛ የሆነና ለሩሲያው ፕሬዝዳንት ቭላድሚር ፑቲን ሶሪያ ውስጥ የይለፍ ፈቃድ የሚሰጥ የገና ስጦታ ነው።
ሪፐብሊካኑ የሕግ መወሰኛ ምክር ቤት አባል ሊንዚ ግራሃምም በፕሬዝዳንቱ ከሶሪያ የመውጣት ውሳኔ ደስተኛ አይደሉም። ክፉ መዘዝ ያመጣል ባይ ናቸው።
I don't know how this decision was made. It literally came out of left field.
ይህ ውሳኔ እንዴት እንደተላለፈ አላውቅም፣ ግን ቃል በቃል ከግራው ጎራ የወጣ ነው። ዓለምን አስደንግጧል። አሁን ሰሜን ኮሪያም ጡንቻዎቿን እያገላበጠች እሺ፣ ምንም ስምምነት ላይ ከመድረሳችን በፊት ከደቡብ ኮሪያ ለቃችሁ ውጡ ትለናለች። መስመራችንን ካልቀየርን በስተቀር ኢራቅ ውስጥ የታየው ሶሪያ ውስጥም እንደሚደገም አረጋግጥላችኋለሁ።
ሱሪያ ውስጥ ተሰማርተው የቆዩት ወደ 2000 የሚሆን ቁጥር ያላቸው የአሜሪካ ወታደሮች በኢራንና በሩሲያ በሚደገፈው መንግስትና በተቃዋሚዎቹ በተያዙት መሬቶች መሃል ሆነው ያለመደራረስ ቀጣናውን ያስከበሩ ናቸው። በሌላ በኩል ደግሞ ነጻ የኩርዲስታን መንግስት እንዳይመሰረት እየተከላከለች ያለችው ቱርክ ሰሜን ሱሪያ የኩርድ ይዞታዎች ላይ ጥቃት ለመክፈት አሰፍስፋለች። ኢራን ደግሞ ለሂዝቦላ ሽብርተኞች መሳሪያ ለማቀበል የሚያስችል የምድር መተላለፊያ ለመዘርጋት እንደምትሞክር ተንታኙ ዴቪድ አዴስኒክ ከቪኦኤ ጋር በስካይፕ ባደረጉት ቃለ ምልልስ ተናግረዋል። አዴስኒክ አክለው እስራኤልም በበኩሏ ኢራንና ሂዝቦላን ለመጋፈጥ እንደምትገባና ሩሲያ ደግሞ የአሜሪካ ወታደሮች ለቀዋቸው የሚወጡ በከርሰ ምድር ዘይት የበለጸጉ መሬቶችን ለመቆጣጠር እንደምትሞክር አመልክተዋል። ይህ በእንዲህ እንዳለ ግን አሁንም ቢሆን በሽብርተኞቹ እጅ የሚገኙ አካባቢዎች መኖራቸውንም ሌሎች ተንታኞች እየጠቆሙ ነው። በዚህ ሁኔታ ውስጥ ጦሯን ካሰፈረችባቸው የሰሜን ሱሪያ አካባቢዎች ለጊዜው እንደማታስወጣ ቁልፍ ከሆኑት የዩናይትድ ስቴትስ አጋሮች አንዷ የሆነችው ፈረንሳይ አስታውቃለች።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ36 መድረሱን ያመለክታል። ወደ ሁለተኛው አጋማሽ ቀዳሚ ቅንብሮች ከማለፋችን በፊት አንድ ዜና እዚህ ግድም ላንብብ። ሻለቃ ዳዊት ወልደ ጊዮርጊስ ከ32 ዓመታት በኋላ ወደ አገራቸው ተመለሱ። የእርዳታ ማስተባበሪያ ኮሚሽንና እንዲሁም የውጭ ጉዳይ ሚኒስቴር ቋሚ ተጠሪን ጨምሮ በከፍተኛ የሥራ ኃላፊነቶች በቀድሞ ወታደራዊ መንግስት ውስጥ ያገለገሉ ሻለቃ ዳዊት ወልደ ጊዮርጊስ ከ33 ዓመታት በኋላ ትናንት ምሽት ወደ አገራቸው ተመልሰዋል። በደርግ ሰዓት ስርዓትና በእርሳቸው መካከል በተፈጠረ ያለመግባባት የተነሳ ከሀገር ወጥተው ከ1979 ዓ.ም ጀምሮ በአሜሪካ ሀገር በስደት የኖሩት ሻለቃ ዳዊት ከረጅም ዓመታት የውጭ ሀገር ቆይታ በኋላ አገር ለመግባት የቻሉት በኢትዮጵያ በመጣው ለውጥ መሆኑን የኢትዮጵያ ዜና አገልግሎት ገልጠዋል። ሻለቃ ዳዊት ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የውጭ ጉዳይ ሚኒስትር ዴታ ብርቱካን አያኖና የቀድሞ የስራ ባልደረባቸው የነበሩት ኮሎኔል ፍስሐ ደስታ እንዲሁም ሌሎች ወዳጆቻቸው አቀባበል ያደረጉላቸው ሆኖ ተጠቅሷል። አድማጮች አሁን ወደ ቀዳሚው የምሽቱ ልዩ ቅንብር።
በሰሜን አሜሪካ ጉብኝት ያደረገው የአማራ ብሔራዊ ክልላዊ መንግስት ከፍተኛ የልዑካን ቡድን በትላንት ዕለት ወደ ኢትዮጵያ ተመልሷል። የክልሉ መንግስት ፕሬዝደንትና የልዑካን ቡድን መሪ አቶ ገዱ አንዳርጋቸው ለአሜሪካ ድምጽ በሰጡት መግለጫ ተልዕኳቸው የተሳካ እንደነበር ገልጸዋል። ቡድኑ ተልዕኮውን አጠናቆ ወደ ኢትዮጵያ ከመመለሱ በፊት የክልሉ ፕሬዝዳንት አቶ ገዱ ከቪኦኤ ጋር ያደረጉትን ውይይት የመጀመሪያ ክፍል ቀጥለን እናቀርባለን። ያወያያቸው አዲሱ አበበ ነው። ከጉዟቸው ዓላማ በመነሳት ተልኳቸው ምን ስኬትና ውጤት እንዳስገኘ ላቀረበው ጥያቄ አቶ ገዱ መልስ በመስጠት ጀምራሉ።
በኢትዮጵያ ፖለቲካ ውስጥ ሚና ያላቸው አካላትም ስላሉ በዛ ላይ በንቃት እንዲሳተፉና ለውጡ ወደፊት እንዲቀጥል ገንቢ ሚና እንዲጫወቱ መግባባትን መፍጠር ነው። ከዚህ ቀደም ዶክተር አብይ መጣው የጥላቻን ግንብ እናፍርስ የፍቅር ድልድይ እንገንባ ባሉት መሰረት ያ የፍቅር ድልድይ የበለጠ እንዲገነባ መግባባቱን ለማጠናከር ነው እንዳላማ አድርገን የመጣ ነው። በዚሁ መሰረት ዋሽንግተን ዲሲ ሁለት ትልቅ ስብሰባዎችን አካሄደናል። አንድ በአጠቃላይ ህብረተሰቡ የተጠባበት፣ ሁለተኛ እንደገና ደግሞ ከቢዝነስ እና ከኢንቨስትመንት ጋር የተያያዘ፣ ሌሎች ደግሞ በትንሽ የፎከስ ግሩፕ ውይይቶችን አካሄደናል። በተመሳሳይ ይህ ውይይት ዳላስ፣ ሲያትል፣ ሎስ አንጀለስ እና አትላንታ ተካሂዷል። በእነዚህ በሁሉም በተካሄዱት መድረኮች ህብረተሰቡ እዚህ አሜሪካ ውስጥ የሚኖረው ህብረተሰብ ስለ ሀገሩ አሁን እየተካሄደ ስላለው የለውጥ እንቅስቃሴ በቅርበት የሚከታተልና ይሄ ለውጥ ደግሞ እንዳይቀለበስ ትልቅ ፍላጎት እንዳለው ተገንዝበናል። ይሄ በለውጡ ላይ ከፍተኛ ተስፋ አሳድሯል። በአንዳንድ ሁኔታ ስመለከተው በአገር ቤት ውስጥም ካለው ትንሽ ከፍ ያለ መነሳሳት ለውጡ እንዳይቀለበስ፣ ለውጡ ወደፊት እንዲቀጥል፣ ኢትዮጵያ ለዘላለም አብራቸው ከኖረችው ችግሮቿ እንድትላቀቅ ፍላጎት አለው። እኛ እንግዲህ ከአማራ ዲሞክራቲክ ፓርቲ ነው የመጣ ነው። እንደ ፓርቲ እንዲህ አይነት ፕሮግራም አካሄደን አናውቅም። በዚህ በሰሜን አሜሪካ የመጀመሪያ ነው። የመጀመሪያም አይመስልም። ሰው በጉጉት ነው የተጠበቀን በደንብ ተደራይቶ የበለጠ ኃላፊነት እንዲሰማን ህዝቡን እንድናገለግል እንደገና سنመለከተው ቀደም ሲል የመገለል ስሜት በከፍተኛ ሁኔታ ስር በሰደደ ሁኔታ የነበረበት እንደሆነ ተገንዝበና አሁን ደግሞ በአገር ጉዳይ ላይ ኢንቮልቭ ለማለት ለመሳተፍ ጥሩ ፍላጎት አሳይቷል። እኛ የመጣንበትም
የተሳካ ነበር ነው እንግዲህ
የተሳካ ነበር።
ዋናው እንግዲህ ያመጣጣችሁ ምክንያት በተደጋጋሚ ስብሰባዎች እናንተን ሱም እንደገለጡት ትውልድ ኢትዮጵያዊው ራሱ ኢትዮጵያዊ ዜጋ ወደ አገሩ ገብቶ ኢንቨስት እንዲያደርግ መዋለ ንዋይ እንዲያፈስ ለመቀስቀስና ለማስተባበር ነው። ነገር ግን ይሄን ኢንቨስትመንት በተመለከተ እዚህ ሀገር ብዙ ኢትዮጵያውያን እኛ ጋር የሚደውላሉ። ኢንቨስት ለማድረግ ሄደን ይሄ ችግር ደረሰብን፣ እንኳን ኢንቨስት ልናደርግ ገንዘባችን ጨርሰን መጣን፣ ልንይዝ የነበረውን ቦታና ንብረት ባለስልጣናት ወሰዱብን፣ የመሳሰለ ሮሮ ያሰማሉና ይሄ ሁኔታ ተደጋግሞ ጥያቄ ሆኖ ቀርቦላቸው ስትመለሱ ይሄን ነገር ለማስወገድና እዚህ ላለው መዋለ ንዋይ አፍሳሽ አስተማማኝ ሁኔታ ለማስጠር ምን ያህል ዝግጅት አድርጋችኋል? ምን ያህል አሰባችሁበት? አይደለም
በየመድረኮቹ ተነስተዋል እነዚህ ጉዳዮች። እንግዲህ አገር ቤት መጥተው ደግሞ የበለጠ በማውቀው በአማራ ክልል ኢንቨስት አድርገው በአስር ሺዎች የሚቆጠሩ የስራ እድል የፈጠሩ የክልሉን ኢኮኖሚ ለማሳደግ ከፍተኛ አስተዋጽኦ እያበረከቱ ያሉ ግለሰቦችና ድርጅቶች አሉ። በሌላ መልኩ ደግሞ በብዙ ጣውረት ምክንያት ተንገላተው የተመለሱ ኢንቨስትመንት ካካሄዱ በኋላ ደግሞ በሚፈልጉት መንገድ ውጤት ያላመጡ አሁን ደግሞ ፔንዲንግ ማነው የተንጠለጠሉ ጉዳዮች ያሏቸው እነዚህ ሁሉ ገጥመው ያልተቋጩ ጉዳዮች ከኢንቨስትመንት አኳያ ብዙ ስራ መስራት እንዳለብን የተገነዘብ ነው። እነዚህ ኢንቨስት ሊያደርጉ የሚመጡት ገንዘብ ይዘው ነው የሚመጡት፣ መንግስት ሊያግዛቸው ይገባል። አሁን አልፎ አልፎ ያየናቸው ተባባሪ መሆን ጉለቶች እንዳሉ አይተናል። በተለይ ደግሞ አሁን ዲያስፖራው ያሳየው መነሳሳት በጣም ጥሩ ስለሆነ ማስተካከል እንዳለብን ግንዛቤ ይዘናል። ችግሮች እንዳሉም ተመልክተናል።
ከዛው አካባቢ ሳልወጣ ለምሳሌ አባባን ስብሰባ ላይ የሰማሁት እስካሁን ድረስ ችግሩ እንዳልተፈታና ንብረታችን ሁሉ ተወስዶብን ማን እንደምንጠይቅ ግራ የገባን ነገር አለ ሲሉ ጥያቄ ያቀረቡ ሰዎች ተመልክቻለሁ። ሽሮም ድብ ይሆናል ባንድ ስብሰባ ላይ እንዲህ አይነት ሰዎች መረጃ ይዘው ቢመጡ የሆነ ንብረታቸው ሊመለስ ካሳ ሊሰጣቸው የሚችልበት ሁኔታ አለ? ይሄንን ለመፍታት ዝግጅት አላችሁ?
ጥያቄ ያነሱት ሰው ትክክል ናቸው። በእርግጥ መረጃው በሙሉ ተሰብስቦ ተይዟል። ሙሉ ለሁሉም በሚፈልጉት ደረጃ ካሳ ተከፍሏል ማለት አይቻልም፣ አልተከፈለም። ለተወሰኑት ግን ተከፍሏቸዋል። ወደፊትም ቢሆን እነዚህ ሰዎች ኢንቨስት የሚያደርጉት መንግስትናም ነው። እንዲህ አይነት ጉዳት በሚደርስበት ጊዜ መንግስት ከጎናቸው መሰለፍ መቻል አለበት። በሚፈለገው መንገድ ተስተናግደዋል የሚል እምነት የለኝም። ወደፊት ይሄ መሻሻል ያለበትና መስተካከል ያለበት ነው። መጀመሪያ ጉዳት እንዳይደርስ መከላከል አለበት። ጉዳት ከደረሰ ደግሞ ከጉዳት የሚካካሰው በምን መንገድ ነው ብለን ምላሽ መስጠት አለበት ማለት ነው።
አገር ውስጥ ያለውን ልማት ለተመለከተናም ጥያቄ ላቀርብ ወደ ሌሎች ተመሄድ በፊት ምስራቅ ጎጃም ደብረ ማርቆስ አካባቢ የባህል ማዕከል ይሰራል ተብሎ ብዙ ገንዘብ እንደተዋጣ ሰምተናል። እስከዛሬ ግን ማዕከሉ አልተሰራም ይመስለኛል። ከተሳሳትኩ እታረማለሁ። ይሄ ምን ደረጃ ላይ ነው ያለው?
ልክ ነው። የአካባቢው ተወላጆች የጎጃም ባህል ማዕከል ያስፈልጋል ብለው ገንዘብም መዋጣት ተጀምሮ ነበር። በእርግጥ የተዋጣው ገንዘብ ባህል ማዕከሉን ሊያሰራ አይችልም። ከባህል ማዕከሉ ውስጥ ትልቁን ገንዘብ የሚወስደው አዳራሽ ነው የባህል ማዕከሉ። ያንን አዳራሽን በተመለከተ የክልሉ መንግስት ሙሉ በሙሉ ወስዶ ራሱ ሊያሰራው፣ ምክንያቱም በመዋጮ ሊሰራ አይችልም። እንደዛ አይነቱ ብዙ ስለሆነ የሚጠይቀው ለኮንትራክት ተሰጥቷል ወይም ደግሞ በሂደት ላይ ነው። በዚህ አመት 2011 በኢትዮጵያ አቆጣጠር ያ ማዕከል መገንባት ይጀምራል ማለት ነው። እና እንደ አንድ የክልሉ ፕሮጀክት ተደርጎ ተይዟል። ከህብረተሰቡ የተዋጣው ደግሞ ራሱን ችሎ ከመንግስት ጋር ሳይቀላቀል እንዲሰራበት ብለን ያንን ገንዘብ ያስተባበረው ኮሚቴ ማሰራት እንዳለበት በዚህ መንገድ እንትናችን ድርሻችንን ለይተናል።
አቶ ጎዱ እንደሚያውቁት በኢትዮጵያ ትልቅ ለውጥ እየታየ ነው። ሊካድ የማይችል በጠቅላይ ሚኒስትር አብይ የሚመራው የኢትዮጵያ መንግስት ማስተዳደር ትልቅ የለውጥ ፍንጭ እያሳየ ነው እና ብዙ ሰው ደግፎታል። ነገር ግን ቀደም ሲል ኢህአደግ አሁን ስሙ ኢህአደግ ነው እንግዲህ የጀመረው የክልል ወይም አከላለል ብዙም ተደጋፊነት የለውም። ዛሬ ኢትዮጵያ የተለወጠች በሄደችበት መጠን ክልል ብሎ ህዝብ መለያየት አይደገፍም። ሌላው ደግሞ ፓርቲም ድርጅትም ሲቋቋም በዘር በጎሳ በብሔር መሆኑ እየቀረ ነው። እናንተ ብሔራዊ አማራ ነው ፓርቲ ክልል ይቀራል። በጎሳ መደራጀት ፓርቲ መመስረት ወደፊት ይቀራል። ለውጥ ወደዛ ያመራል።
እንግዲህ የኢትዮጵያ ፖለቲካዊ ሁኔታ ብዙ ነገሮችን ወደፊት ይለውጣል ብለን ተስፋ እናደርጋለን። ህዝቡም እየጠበቀ ያለው በዛ አቅጣጫ ነው።
እንዲያውም ቅርታ አቆርጥ እንጂ የጥያቄ ከበርካታ ሰዎች ቀርቦላቸዋል። እኔም አድምጫለሁ ጥያቄ ሲቀርብ ክልልን አስወግዱልን
ክልልን አስወግዱልን የሚሉ ጥያቄዎች አሉ። ነገር ግን በኢትዮጵያ ፖለቲካ ውስጥ አንዱ ስምምነት ያልተደረሰበት ከፌዴራሊዝም ጋር በተያያዘ ነው። ጄኔራሊ ፌዴራሊዝም ያስፈልጋል በሚለው ላይ ያን ያህል ልዩነት የለም። መግባባት ያልተደረሰባቸው ከክልሎች ጋር ተያይዞ የተለያየ የሚነሱ ጥያቄዎች አሉ። ክልሎቹ ወሰን አከላለላቸው ላይ የኔ ነው ይሄ የኔ ነው የሚል እስካሁን ያልተፈቱ ችግሮች አሉ። በብዙ አካባቢዎች ነው ችግር። በእነዚህ ሁለት አስተሳሰቦች መካከል ልዩነት አለ። አንዱ የኢትዮጵያ ፖለቲካ ዳርና ዳር ተወጥሮ የሚገኙ በእነዚህ አይነት አስተሳሰቦች ነው። ይሄ በቀጣይነት በሚካሄድ ውይይት የፖለቲካ ፓርቲዎች የሚያደርጉ ክርክር ታዋቂ ሰዎች ይሄ ልሂቃን በዚህ ዙሪያ በሚያደርጉት ተስካሴ እንግዲህ መግባባት እየተደረሰ ዲሞክራሲ አንዱ መቻቻል ነው። ምናልባት ወደፊት በጫፍና ጫፍ ያሉት ወደ መሃል የሚመጡበት ሁኔታ ሊፈጠር ይችላል ብዬ ገምታለሁ። ክልልን እንዳልና ፍረሰው የሚሰራ አይመስለኝም፣ መፍረስም ይችላል አይመስለኝም። ነገር ግን
ለምን ያስቸግራል? ምን አንዳንዶች እንደውም ክፍለ ሀገር ይባለ የተለያየ ሐሳብ ያመጣሉ። ችግሩ ምንድነው ለማለት ነው። እዛ አርጌ የምጠይቀው የአማራ ብሔራዊ ክልላዊ መንግስት ወደ ምን ያደላል? ለማስቀረት በዘር ወይም በጎሳ መደራጀት ወደ ማስቀረት ያደላል?
ምንድነው ክልልን ለሀገር የሚፈልጉ አሉ። እንደዛ እንግዲህ የተለያየ ሐሳብ አለ። አሁን ያለውን አደረጃጀት አጥብቀው የሚፈልጉም አሉ። በእነዚህ መካከል መግባባትን መፍጠር ያስፈልጋል። ክልል በራሱ ችግር አይደለም። ችግር የሚሆነው ክልል የሚመራበት መርህ፣ ወሰን ጋር የተያዙ ችግሮች የሚፈቱበት አግባብ፣ የህዝቦችን ፍላጎት መሰረት ያደረጉ ነው ወይ የሚሉት ካወቅ አገር ጋር የተያዙት ነገሮች መሻሻል እንዳለባቸው በመስተካከል ያለባት ማለት እየተስተካከሉ እንዲሄዱ እኛም እናምናለን። ነገር ግን ለኢትዮጵያ ችግር አንዱ መሰረታዊ መፍትሄ የፌደራል አወቃቀሩ ነው ብለን ደግሞ እናምናለን። በእኛ ያሉበትን ችግሮች ነው እያስተካከልን መሄድ ያለብን እንጂ ፌደራል ስርዓቱ አያስፈልግም ብሎ ወይም ያንን የሚቃረን አካድ አሁን ባለው የኢትዮጵያ ፖለቲካ አያስገድም፣ ይጠቅማልም ብዬ አላስብም። ነገር ግን የጎደለው ነገር አለ። ዜጎች በየትኛውም ቦታ ተንቀሳቅሰው በነጻነት የመስራት የመኖር መብታቸውን የሚያከብር መሆን አለበት። ኢትዮጵያ ውስጥ አንዱ ብሔረሰብ ወደ አንዱ ክልል ሄዶ የሚሰራበት ሁኔታ ነው። ይሄንን የሚቃረነው አስተሳሰብ መስተካከል አለበት። ይሄ ከሰረ መሰረቱ መቀየር ያለበት
ክልል መቀረማት ነው ማለት ነው። ሰው እንደልበው ነው።
ክልል ማለት ለእያንዳንዱ መስጠት ማለት አይደለም። የኢትዮጵያ ህገ መንግስት ምን ይላል? ማንኛውም ኢትዮጵያዊ ዜጋ በየትኛውም ቦታ መኖር፣ መስራት እና በዛ አካባቢ ባለሙሉ መብት
ንብረት ማፍራት
በንብረቱ የመጠቀም መብቶች እነዚህ ያለ ገደብ የተከበሩ መብቶች ናቸው። በህግ ደረጃ ችግር
ተገብረው አቆም እሱ ነው።
ይሄን ለመተግበር በአንድ ክልል ውስጥ ማንኛውም ኢትዮጵያዊ በነጻነት ተንቀሳቅሶ መስራት የሚችልበት ሁኔታ መፍጠር ይቻላል።
እሱ ተግባራዊ ከሆነ ችግር ያለ አይመስለኝም። እንደው ወደዛ ወደ በብሔር የመደራጀት ጉዳይ ካነሳን አሁን እዛው አካባቢ አማራው ክልል አብን አለ። አማራ ብሔራዊ ንቅናቄ ከአብን ጋራ በስራ ሂደት ምን ያህል ቅርርብ፣ ምን ያህል ተናቦ የመስራት ነገር አለ?
ተንጠልጥሎ ያበቃው ውይይት ነገ ቅዳሜ ከጥያቄው በመነሳት ይቀጥላል። እንድታደምጡ ከወዲሁ እንጋብዛለን። አድማጮች፣ አሁን ውይይት አገር ግንባታ መሰንበቻውን በተለያዩ የዩናይትድ ስቴትስ ከተሞች የተካሄደ ውይይት ትኩረት ያደረገበት ጭብጥ ነው። ይሁንና መነሻ በማድረግ አሉላ ከበደ ከመድረኩ አዘጋጆች አንዱንና ከውይይቱ ተሳታፊዎች አንዱን ጋብዞ አወያይቷል። አሉላ እንግዲህ ተቀጥል።
እሺ፣ አመሰግናለሁ አዳነች። ዶክተር ዘነበ በየነ ከመድረኩ አዘጋጆች አንዱ ናቸው። የአዲስ አበባ ዩኒቨርሲቲ መምህርና በሌሎች በተለያዩ አካባቢዎች በሰላም ጉዳይ ላይ የሚሰሩ ጥናትና ምርምር የሚያደርጉ ናቸው። አቶ ታሪኩ አባስ ሸቴ የመድረኩ ተሳታፊ ተወያይ የነበሩ ናቸው። ኢትዮጵያ ነገ እንዴት የውይይቱ መድረክ ጭብጦች ጨምሮ ባጭሩ በሚያስተዋውቁበት እንደደረ።
አመሰግናለሁ አሉላ። ይሄ ነገር የተጀመረው ኢትዮጵያ ውስጥ ነው። ኦልሞስት ወደ 2 አመት ሆኖታል። አሁን ከሁለት አመት ከሶስት አመት በፊት ሀገራችን የነበረችበትን ሁኔታ ሁላችንም የምናውቀው ነው። በዚህ ሰዓት ላይ የተወሰንን ሰዎች አንድ ላይ በመገናኘት ምንድነው ልናደርግ የሚገባን? እቺ ሀገር እያየናት ኦልሞስት ከቁጥጥር ውጪ የሚወጣ ነገር እየተፈጠረ ነው። ስለዚህ ምንድነው ማድረግ የሚገባን? ምንድነው ማድረግ የሚገባን የሚለውን ጥያቄ ለመመለስ እዚህ የደረስነው በምን ምክንያት ነው? የዚህ ሁሉ ችግሩ መንስኤው ምንድነው የሚለውን ጥያቄ ማንሳት ያስፈልግ ነበርና በአብዛኛው በእኛ እይታ የተመለከትነው ነገር ምንድነው? የተገነዘብነው ነገር ኢትዮጵያ አሁን ለደረሰችበት ችግር ትልቁ መንስኤ ብለን የለየነው ነገር ምንድነው? ሁላችንም ከራሳችን አካባቢ በዘለለ ስለ ሀገር ማሰብ እኔ አማራነት እንዳለ ሆኖ ኦሮሞነቴ እንዳለ ሆኖ ጉራጌነቴ እንዳለ ሆኖ ኢትዮጵያዊ የሚያደርገኝ ነገር ምንድነው? እሴቶቻችን የጋራ እሴቶቻችን ምንድነው? እቺ የጋራ ቤታችን ኢትዮጵያ የምትባለው ቤታችን ምንድነው የሚያስተሳስረን? ይሄ ችግር ውስጥ ሲገባ ነው በምን ምክንያት ነው የሚለውን ጥያቄ ነው ይዘን የተነሳ ነውና ከሁለት አመት በፊት እንዳልኩት የፕሮጀክት ፕሮፖዛል ጽፈን ከሚመለከታቸው አካላት ጋራ ሰፊ ምክክር አደረግን። ያው በዋናነት ከመንግስት ጋር ተመካከርን ምን ማድረግ አለብን፣ እንዴት መሄድ አለብን፣ እነማንን ማቀፍ አለብን፣ በምን ዙሪያ ላይ መነጋገር አለብን የሚለው ነገር ላይ መንግስት ብቻ ሳይሆን ከሌሎችም ጉዳዩ የሚመለከታቸው አካላት ጋራ የሃይማኖት ተቋማት፣ ሲቪል ሶሳይቲ፣ የአካዳሚያው የዩኒቨርሲቲ ምሁራኖችን ማለት ነው ኢትዮጵያ ጉዳይ ላይ ይመለከታናል የሚሉ ወገኖችን በሙሉ ባካተተ መልኩ ቁጭ ብለን ተነጋግረን ነው እንግዲህ ኢትዮጵያ ውስጥ ቢሾፍቱ የመጀመሪያው በጥር የዛሬ አመት ጥር ላይ ሁለተኛውን ደግሞ ግንቦት ላይ አደረግንና በእነዚህ ስብሰባዎች ላይ ያደረግነው ትልቁ ነገር ምንድነው እንዳልኩት ከታሪክ አንጻር፣ ከባህል አንጻር፣ ከሃይማኖት አንጻር ኔሽን ቢልዲንግ የምንለው ነገር እንዴት ነው? ሌሎች ሀገሮች ኔሽን ቢልዲንግን ኦን ያደረጉት በምን መንገድ ነው? የሌሎች ሀገሮች ተሞክሮ ምን ይመስላል? ስኬታቸው ምንድነው? ችግራቸውስ ምንድነው? እነዛን ፈትሸን ነው ወደ ኢትዮጵያ የመጣ ነው እና ኢትዮጵያ ውስጥ ያለው ነባራዊ ሁኔታ ቢልዲንግ ብሎክስ ምንድናቸው ለኔሽን ቢልዲንግ? እነሱን ፈትሸንና የመጀመሪያውን ፌዝ ጨረስን። የመጀመሪያው ፌዝ እንግዲህ እንደጨረስን ለመንግስት at the end of the day መንግስት ነው ነገሮችን ተግባራዊ የሚያደርገው። ስለዚህ ፖሊሲ ተነድፎ ወደ ተግባራዊ እንቅስቃሴ እንዲሸጋገሩ በሚል ለመንግስት ፖሊሲ ግብአት ሊሆን የሚችል ዶክመንት ፕሮዲውስ አድርገን ከሁለት ሳምንት በፊት ለመንግስት ቀርቧል። ይሄኛው ሎስ አንጀለስ እና ዋሽንግተን ዲሲ የተደረገው የዛ ቀጣይ ሁለተኛው ፌዝ ነው እና አሜሪካን ብቻ ሳይሆን ወደ አውሮፓንም ያጠቃልላል። ከዛ በኋላ ኢትዮጵያ ውስጥ ደግሞ ወደ ክልሎችም ይወርድና ከሁሉም የህብረተሰብ ክፍሎች ይሄንን በተመለከተ ጠቃሚ ሐሳቦች ተሰብስቦ ለመንግስት ማቅረብ ነው የኛ ኃላፊነታችን።
መልካም። በርከት ያሉ ጭብጦችን አስይዘውናል ዶክተር ዘነበ። የዚህን ጥንስስ አላማ በተለይ ኢትዮጵያ አሁን ካለችበት ሁኔታና ወደፊት የሚያራምዱ መንገዶችን የሀገር ግንባታ እንለው እንደሆነ በግርድፍ በቀጥታ ከተረጎመ ኔሽን ቢልዲንግ በሚል በእንግሊዘኛ መጠሪያ የሰየማችሁት በዝርዝር ውይይታችን እንመለከታለን። አቶ ታሪኩ ወደርሶ ልሻገር። በሎስ አንጀለስ በተካሄደው የውይይት መድረክ ላይ አዋይ በመሆንም ቀርበው ተሳትፎ ነበር። እስኪ እርሶንም እይታ ያካፍሉን። ዛሬ ኢትዮጵያ ካለችበት ሁኔታ ጋር ሊዛመድ የሚችል ሊደረግ ይገባል የሚሏቸውን ጨምረው
ስለ ሀገር ግንባታ ስናስብ ሊመሩ ከሚችሉ ቶር ከሚፈለጉት ነገሮች አንዱ እና ዋነኛው የሚመስለኝ የሀገር አቀፍ የሆነ ዜጎችን ሁሉ በጋራ ሊያሳትፍ የሚችል ሀገራዊ የሆነ ቅቡልነት ያለው የቋንቋ ለውጥ መፍጠር። እያንዳንዱ ኢትዮጵያዊ ቅድም ፕሮፌሰር ዘነበ እንዳለው እኔ ብሎ ሰው ራሱን ፋይንድ ሲያደርግ ራሱን ሲበይን በኢትዮጵያ ማዕቀፍ ውስጥ እንዴት ነው ራሱን የሚያየው? ያ ቋንቋ በጣም ወሳኝ ነው። ራስን በተለያየ መልኩ ማየት ይቻላል። በተለይ ደግሞ ኢትዮጵያውን ባለችበት ነባራዊ ሁኔታ ውስጥ አገር መገንባት ካለበት ወደፊት መሄድ ካለብን ያሉንን ችግሮች መቅረፍና በጣም መቅረፍም ሲባል ደግሞ በጣም ነገን በማያበላሽ ነው መፍጠር ካለብን ሌሎች ሀገሮች በዚህ አይነት ወቅት እንዲህ አይነት አጋጣሚ ሲገጥማቸው ምን ስራዎችን ሰሩ? ምን መልካም የሆኑ ተመክሮዎችስ ነበሯቸው? እንዴትስ ኔሽናል የሆነ ሀገራዊ የሆነውን ተዋጽኦ እንዴት ለወጡት? እንዴት ናሬቲቭን ለወጡት? እነዚህ ነገሮች ላይ ብዙ ሀሳቦች ተንሸራሽረው ነበር እና እንዲያው ለምሳሌ ያህል በ2008 እንደው ዓለም አቀፍ የሆነ የምጣኔ ሀብት መፍረስ የተጀመረ ጊዜ በጣም ጠንካራ ከሚባሉት የዓለም ኢኮኖሚዎች ውስጥ አንዱ ጀርመን ነው። ግን ጀርመን ውስጥ ትልቅ ስራ ይሰራ የነበረው ጀርመናዊነትን፣ ሀገርነትን የሚያበረታቱ በተለይ ቴሌቪዥን ላይ ብዙ ፕሮግራሞች ራን ይደረጉ ነበረ። ዲፕሬሽን ብዙ ሰው ተጠቅቶ እንደነበረ በጥናት ሲደርሱበት ያደረጉት ጀርመናዊ ነህ፣ ልትኮራ ይገባል፣ እንደዚህ የሚሉ ነገሮች እና አሁንም ኢትዮጵያ መለወጥ ካለባት አሁን ችግሮች አሉ ብለን ከተስማማን እነዛን ችግሮች ለምሳሌ አንዳንድ ሀገሮች እንደ ቻይና ያሉ ለምሳሌ በማኦ ዜዱንግ አመራር ከሱ ህልፈተ ህይወት በኋላ የነበረው ወቅት በተለይ ወጣቱ እጅግ በጣም ተሳታፊ የሆነ አቅምና ተሰሚነት በጣም የጎላበት ምናልባትም እንደው ሀገራዊ አቅም ከሚፈቅደውም በላይ ኢምፓወር ተደርገው የነበረበት ሁኔታ ነበረ እና ለውጡ ሲመጣ ግን እንዴት ነው ያንን ትርጉም ባለው መልኩ የወጣቱን አቅም ሀገራዊ መርሃ ግብሮችን ፈጥሮ እነሱንም ሀገርን ሊያሳትፍ በሚችል መልኩ ሁሉንም ወደ አንድ ማሰማራት የተቻለው? በአንድ ወቅት የነበረው ሚና የሚፈልገው ለውጥ ከመጣም በኋላ ደግሞ ተመሳሳይ ሆኖ የሚቀጥል ከሆነ ዲስትራክቲቭ ነው የሚሆነው። በቃ አቅጣጫ ለውጥ ያስፈልገዋል። ስለዚህ መንግስት እንደዚህ አይነት አቅሞችን እንዴት ባለ መልኩ ቢዳኛቸው፣ እንዴት ባለው መልኩ መልክ ቢያስይዛቸው ነው ለሀገራዊ ግንባታ ሊጠቅም የሚችለው? እና ከምንም በላይ በወቅቱ ከቀረቡት ሀሳቦች ውስጥ ለእኔ ነጥሮ የታየኝ የቋንቋ ለውጥ መፍጠር፣ ስለ ሀገር ስናስብ እነሱ እኛ የሚለውን ነገር እንዴት ባለ መልኩ መለወጥ እንችላለን? አሁን በግሩፕ ዲስከሽኖቻችን ውስጥ ከተነሱት ሀሳቦች ውስጥ በአብዛኛው ስለ ኤምባሲዎቹ የተነሱ ሀሳቦች አሉ። ኤምባሲዎቻችን ከዚህ በፊት የነበራቸው ሚና ቶታሊ መለወጥ አለበት። የሚለወጥበትም መልክ ደግሞ አሳታፊ በመሆን ለውጥ መሪ በመሆን ህዝቡን የባለቤትነት እንዲሰማው ከማድረግ አንጻር እንደዚህ አይነት ሀሳቦች ተነስተው ነበረ። አይ ቲንክ ለመንግስትም የሚጠቅሙ ይሆናል።
መልካም። ይህ ውይይት ቀደም ብዬ እንደጠቆምኩት የውይይት መንደርደሪያ ወይም ማስተዋወቂያ ነውና የዜጎች ህይወት በከንቱ እየጠፋ ያሉባቸውን ግጭቶች ጨምሮ ኢትዮጵያ ዛሬ ያለችበትን ሁኔታ መገምገምና ለዚያች ሀገር ዘለቄታዊ ደህንነት ዋስትና የሚሆኑ መጪ አቅጣጫዎችን የሚጠቁሙ ሰፊ ውይይቶች በተከታይ እናቀርባለን። ዶክተር ዘነበ በየነ፣ አቶ ታሪኩ አባስ ቴነሽ ለሰፊ ውይይት ሌሎች ተወያዮች ጨምረን መልሰን እናገኛቸዋለን። ለአሁኑ ግን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
በጣም ነው የማመሰግነው።
አንዲት ግዙፍ መንኮራኩር ባንዳች ልዩ ኃይል ተተኩሳ ከምድር ስበት ተመንጥቃ ጠፈርን ሰንጥቃ ርቃ እጅግ ርቃ ምድርን ተሰናብታ ከሌላ ፕላኔት ላይ ማረፍ ትችል ይሆን? የማይታለም ቀድሞ ያልተደረገ ለተአምር የቀረበ እውነት ልክ የዛሬ 50 ዓመት ለአውሮፓውያን የዘመን አቆጣጠር በ1968 እውን ሆነ። እንዲህ እንዳሁኑ በገና ዋዜማ የናሳ ጠፈርተኞቹ ቢል አንደርስ፣ ፍራንክ በርማን እንዲሁም ጂም ላቭል ከዚህ ቀደም ማንም ያላደረገውን በጨረቃ ዙሪያ የሚያልፍ ጉዞ አደረጉ። አፖሎ 8 ይህ የመጀመሪያዎቹ መጀመሪያ ጉዞ ነው። አድማጮች ሰዓታችን ያለቀ ይመስላል። በሳይንስ ዝግጅታችን ሙሉን እናቀርባለን።
የአሜሪካ ድምጽ ሬዲዮ የአማርኛ ቋንቋ አገልግሎት በ19 እና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀነው የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አድማጮች በእኛ በኩል ሰላም፣ ደህና ደሩ። ትግርኛ ይቀጥላል። Thank you.